የማክሰኞ ምሽት ሰኔ 7 2014 ዓ.ም ተምረት የጋዲና ዘይ መሰናዶ ጀመረ። ለምሽቱ ካዝናቸው ጥንቅሮች መካከል ኢትዮ ቴሌኮም በ66 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያዎች 140 ሺህ የሚሆኑ ተማሪዎችን ያገለግላሉ አለ።
ላይብረሪ ውስጥ መጻፍ ይኖራል፣ ነገር ግን ሁሉም እኛ የምንፈልጋቸው መጻፎች እዛ ውስጥ ላይ ገኝ ይችላል። ኢንተርናሽናል የሆኑ የተለያዩ መጻፎችን ለማግኘት እንጠቀምበታለን።
አንድ ትምህርት ቤት ጎራ ብለን ሁኔታው ምን ይመስላል የሚለውን ቃኝተናል። በሌላ ርዕስ ደግሞ በሰዓሊ በረከት አንዳር የተዘጋጀው ካፈርነት እሳቤ እንውጣ የሚል ሀገራዊ መልእክት ያለው የሸክላ ላይ አውደ ርዕይ በመካሄድ ላይ ይገኛል።
ይሄ አሁን ባለችበት ሁኔታ ካሁን አሁን ወደፊት እየተፈጠረ ያለ በስጋት የምንኖርባት ሀገር ነው። ለዚህ ነው የሰው ልጆች ነው ካፈርነት እሳቤ እንውጣ የሚለው መልእክት ያደረጋቸው። ይሄን ከሳክስ ምን ተሰማችሁ?
አውደር እዩን አብረን የምንቃኝ ይሆናል። በሌላ ተመሳሳይ የጥበብ ርዕስ ደግሞ ካንጋፋዎቹ ቀደምቶቹ መካከል አንድ የሆነችው አስናቀች ወርቁ ፊልምን የሰራችው ጸሐፊና ደራሲ አስኒ እሷን እንግዳ አድርገናታል። ከሷ ጋር እናመሻለን። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድታምሹ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በምስልና ድምጽ ምህንድስና ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ቀጣዩ 30 ደቂቃ አብራችሁ ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዘገባዎቻችን ነው በቀጥታ የምናልፈው። በሰዓሊ በረከት አንዳርጌ የተዘጋጀ ካፈርነት እሳቤ እንውጣ የሚል ሀገራዊ መልእክት ያለው የሸክላ ላይ ስዕል አውደ ርዕይ በአዲስ አበባ በመካሄድ ላይ ይገኛል። ባለፈው ቅዳሜ የተከፈተው አውደ ርዕዩ እንስራ በሚል ርዕስ የተዘጋጀ ሲሆን በኢትዮጵያ ለመጀመሪያ ጊዜ በሸክላ ላይ የተሳሉ ስዕሎች ለእይታ የቀረቡበት ነው። በአፍሪካ ደረጃም ቢሆን መሰል የሸክላ ላይ ስዕሎች አውደ ርዕይ የተለመደ እንዳልሆነ የሚገልጸው ሰዓሊው በሸክላ ላይ የጥበብ ስራዎቹ በአሁኑ ወቅት በኢትዮጵያ ያለውን ሀገራዊ በማንጸባረቅ እያንዳንዱ ሰው ለመፍትሄው ምን ማበርከት እንደሚችል ለማመልከት ዓላማ እንዳለው ገልጿል። ኬኔዲ አባተ አውደርዩ ተከታትሎታል።
በሰዓሊ ራስ በረከት አንዳርጌ የተዘጋጀ የሸክላ ላይ ስዕል አውደርይ በርካታ የኪነ ጥበብ ባለሙያዎች በተገኙበት በሳፋይር አዲስ ሆቴል ባለፈው ቅዳሜ ሰኔ 4 2014 ዓ.ም ተመረተ ተከፍቷል። በኢትዮጵያ ለመጀመሪያ ጊዜ በተለያዩ የሸክላ ውጤቶች ላይ የተለያዩ መልክቶችን ያዘሉ ውብ ስዕሎች የተሳሉባቸው የጥበብ ስራዎች የቀረቡበት አውደርዩ እንስራ በሚል ርዕስ የተዘጋጀ ሲሆን ቃሉ ሁለት ትርጓሜዎች ያሉት ነው። አንድም ተነሱ እንስራ፣ ሌላው ደግሞ የሸክላ አይነት የሆነው እንስራ ነው። ሰዓሊ ራስ በረከት በዚህ የስዕል አውደርዩ ማስተላለፍ የፈለገው ካፈርነት እሳቤ እንውጣ የሚል ወቅታዊ ሀገራዊ መልእክት መሆኑን በመክፈቻው ላይ ለተገኙ ታዳሚያን እንዲያብራርቷል።
በዚህ ስራዬ ውስጥ የመጨረሻው ትልቁ መልእክት ይሄ ብቻ ነው። በዚህኛው መልእክት ውስጥ ራሳችሁ ማየት ከቻላችሁ መልካም ነው። ለእኔ ዛሬ ኢትዮጵያ እዚህ ጋር ሲምቦል አድርጌ የመጣሁት ይችላል እንጂ ግንቧ ሀገር ነች፣ ቅርንጫፍ ነኝ። በስራ ውስጥ ማየት የምትችሉት ነገር ቢኖር ይሄ ነው። ኢትዮጵያ አሁን ባለችበት ሁኔታ ካሁን አሁን ወደፊት ተሰብረን እያለን በስጋት የምንኖርባት ሀገር ሆናለች። ለዚህ ነው የሰው ልጆች ነው ካፈርነት እሳቤ እንውጣ የሚለው መልእክት ያዘጋጀ ነው። ይሄ ሲንቀሳቀስ ምን ተሰማችሁ? የሚወድቅ ሚሾት ይመስላል አለ። ዛሬ እንደዚህ አይነት ስጋት የምንኖረው በምን ምክንያት ነው ብለን ስናስብ ራሳችንን ባለመፈተሽ ነው። የኔን አንደኛ፣ የእናንተ ሁለተኛ፣ የእናንተ ሁለተኛ፣ የኔን አንደኛ እያረጋችሁ የራሳችንን ብቻ እያስበለጥን መኖር ስለጀመር ነው።
ማብራሪያውን የቀጠለው ሰዓሊው በሸክላ ላይ የጥበብ ስራዎቹ ማስተላለፍ የፈለገውን መልእክት በሌላ መልክም ይገልጻል።
ይህ ሸክላ እንደምታዩት በጣም የተዋበ የአማረ ሸክላ ነው አይደል? እንደዚህ የምታዩት ይሄ ውብ የሆነ ነገር ነው አይደል? እስኪ ሁላችሁም ይሉት ያምራል አይደል? ይሄ ሲለቅ አያችሁት? ህይወት ይሄ ነው። ይሄ ምን ሆነው አያችሁት? ሀገር ማለት ይሄ ነው። እንዲህ የሚያምር እንዲህ ውብ የሆነ ግን እየሰበርን የምንኖረው ሀገር ሁላችሁም ራሳችሁ ማየት ያቃታችሁ። ስለዚህ ሁሉም አንቂ፣ ሁሉም አክቲቪስት፣ ሁሉም ተናጋሪ፣ ሁሉም አንደኛ፣ ሁሉም የራሱ ጎጥና የራሱ ብሔር ብቻ። ትልቁ ሀሳብ የሰው ልጆች ኑ ከዘረኝነትና ከጎጠኝነት የወጣ ሀሳብ እናራት፣ ሰውነት ይንገስባችሁ፣
አሸብርቁ ደግሞ 218 ሸክላዎች በላይ ኮሌክት ተደረገው በነዛ ስለ ተሰራባቸው ኤግዚቢሽን ያላችሁት በተጨማሪ 48 የካንቫስ ፔንቲንጎች አሉ። በዚህ ስራ ዋናውና ትልቁ መልእክቴ የሰው ልጆች ነው ከአፈርነት ሳቢ ነውጣ ሚል መልእክት ያለው የሰው ኤግዚቢሽን ነው። አንደኛ የሰው ልጆች መነሻችን አፈር ነው፣ መድረሻችንም ደግሞ አፈር ነው። ስለዚህ የሰው ልጆች መነሻችንና መድረሻችን አፈር ከሆነ ለምንድን ነው እንዲህ በዘረኝነትና በጎጠኝነት ጠበን ሀገር ምናስቸግር ያስባለሁ። ሌላው ነገር ደግሞ መጪውና ቀጣይ ትውልድ ምናስረክበው ሀገርስ ምንድነው ብሎ ራስ መጠየቅ ያስፈልጋል ብዬ ስለማስብ ይሄንን ኮንሴፕት በዋነኝነት ያዘ ነው። በሁለተኛ ደረጃ ደግሞ ሀገራችን ላይ ያሉ ባህላዊ መገልገያ ቁስ ከሆነ ነገር ውስጥ አንዱ ክላ ነው። ነገር ግን የሸክላ ሰራተኞቻችንን ምናወጣላቸው ስም ከማህበራዊ ህይወት እንዲገለሉ አድርጓቸው አደረጀ ማመታት ይሄ ችግር አሁንም በደንብ የተቀረፈ አይደለም። ስለዚህ ከዚህ አራት ያይዙ የሸክላ ጥበበኛ ወይም ደግሞ ሰራተኞችን ማከበርን መልእክት አዘ የሸክላ ኤግዚቢሽን ነበር ማለት ነው።
የሸክላ ስራ ባለሙያ የሆኑት ወይዘሮ አይናለም በየነ በስዕል አውደ ርዕዩ መክፈቻ ላይ ተገኝተው የእጃቸው ውጤት በሆኑ ቁሶች ላይ ያረፉ የጥበብ ስራዎችን ከጎበኙት መካከል ናቸው።
እኔ መለስ ይከብደኛል ይሄን ነገር ለመናገርና አንደኛ በእኛ እጅ ጥበብ የተሰራ ሸክላዎችን እንደዚህ አምረውና ተውበው ማየት የበራሱ ለኔ ትልቅ ነገር ነው። ለምን ማንኛችንም ቢሆን እኛ ባላመረት ነው ምርት የሚጠቀም የለም። እኛ እናት በፈተለችው ፈትል አምረን እኛ በሰራነው ሸክላ በልተን ስማችን ሌላ መሆኑ ህመም አለው። በረከትም ይሄንን መሰረት አድርጎ ነው የተነሳው። አው አፈርነን አፈርነንና ወደ አፈርነን ምን መለሰው እምናመርተው ማፈር ነው። ስለዚህ ይሄን ነገር ቢቀረፍ ለኛ ትልቅ ሞራል ድጋፍ የሚሆነናል። ለዚህ መተው አይዟችሁ በመንባል ሰዓት እነቴ እንደምለ እኔ በራሴ በጣም ትልቅ ሞራል ነው የሚሰማኝ። ነገ በቃ ትልቅ ደረጃ ላይ መድረስና ማስበው ከመሰራው ጥበብ እንደዚህ ያምራል እንደዚህ ማመርተው ምርት እንዲያምርልኛል ብዬ እስከ ማለት ደረጃ ደርሻለሁና በጣም እጅግ እጅግ በጣም ደስተኛ ነኝ። በጣም ነው በረከትና መሰገን መፈልገው።
ሌላው ያውደ ርዕዩ ጎብኚ አቶ መርከቡ ኃይሌም አስተያየታቸውን ሰጥተውናል።
እንግዲህ ዛሬ የራስ በረከት በሸክላ የተሰሩ ውብ እና ትልቅ መልክት ያላቸውን የስዕል ኤግዚቢሽን አይተናል። እንግዲህ ይሄ ስባሪ ሸክላ ይሄ በሰው ይመስላል። ሰው ከአፈር ነው የተሰራው፣ አፈር ነው። ዛሬ ሰው በተለያየ መንገድ ቦርጭ ውስጥ ገብቷል፣ ከሰውነት እየወጣ ነው። መጨረሻችን ግን ልክ እንደዚህ ሸክላ ሙሉ ሸክላ ነበር፣ ተሰብሯል። ስንሰበር መጨረሻችን አፈር ነው። ስለዚህ ቆም ብለን እንደ ሰውኛ ሰውኝ አገራችን እናስብ፣ ኢትዮጵያ እናስብ። አንድ አገር ነች ያለችን እና ትልቅ መልእክት ያለው ነው። ሁሉም ሰው መጥተው ብዙ መልእክት ብዙ ቀጥ አግኝቶበት ይላል።
ወጣቱ ሰዓሊ ራስ በረከት አንዳርጌ በሸክላ ላይ ስዕሎቹ ያዘጋጀው ይህ አውደ ርዕይ 59ኛ የስዕል አውደ ርዕዩ ነው። በወጣትነት እድሜው እንዴት በዚህ ቁጥር ላይ አውደ ርዕዮችን ሊያዘጋጅ ቻለ? ምላሻለሁ
እድሜ 34 ዓመት ላይ ነው። አሁን ሐምሌ 16 35ኛ ነው ይዛለሁ። በዚህ እድሜ ውስጥ እየሰራሁት ያለሁት አይ ነው ከአቅም በላይ ነው። 59 ጊዜ ስለዚህ ማቅረብ ለብዙ ሰዎች ጥያቄ ሆኗል። ለምሳሌ አሁን በዚህ አመት 3ኛ ይሄ ኤግዚቢሽን ነው። አሁን 60ኛ ኤግዚቢሽን ደግሞ በዚህ አመት ነው አሁን የምንቀጥለው። ይሄ መቼ ማለት ነው? ለአዲስ አመት መግቢያ ላይ እሱን አደርጋለሁ። ቀጣይ ደግሞ በተመሳሳይ ሁኔታ በአዲስ አመት 5 ኤግዚቢሽን የማቅረብ ዝግጅት ላይ ያለው 2015 ላይ ማለት ነውና ሰው ጊዜውን በአግባቡ ተጠቅም ከሆነ ዋይናት ምንም የማይደረግ ነገር የለምና የስዕል ኤግዚቢሽኖችን በእንደዚህ አይነት ሁኔታ ያካሄድኩ ነው የመጣሁትኝ። ብዙ ሰው የራሱን ኢነርጂ ስለሚያይ ወይም የራሱን ስንፍና ስለሚያይ ለሁሉም ሰው በዛ እይታ የሚያይ ሰውም አለና በዚህ አጋጣሚ ሰነፋ ለማ አንዱ መልክቴ ነው። በብርታት ነው የምሰራው። እግዚአብሔር ምርጥ የሆነ ኢነርጂ ሰጥቶኛል። በዛ ኢነርጂ ውስጥ ነው ስራዎችን እየሰሩ ያለው።
ባለፈው ቅዳሜ በሳፋይር አዲስ ሆቴል የተከፈተው የሸክላ ላይ ስዕል አውደ ርዕዩ ለአራት ቀናት ለተመልካች ክፍት ሆኖ የሚቆይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቬጋርናቹ በመቀጠል ደግሞ ካንጋፋዎቹ መሐከል አንዷ ስለሆነች አርቲስት እናነሳለን። የሙዚቃ ሰው ናት፣ ዳንሰኛ ናት፣ እንዲሁም ደግሞ በፋሽን እንዲሁም ባለባበሷ ትታወቃለች። አስናቀች ወርቁ አስኔት ሰኞን ዘጋቢ ፊልም ከሰራችሁ የፎቶግራፍና የፊልም ጥበብ ባለሙያ ሬቸል ሳሙኤል ጋር ቆይታ አድርጌ ስለ ፊልሙ እንዲሁም ደግሞ ስለ አስናቀች ወርቁ ከተነጋገርነው ውስጥ ጥቂቱን ተከታተሉ ዘንድ ጋብዛለሁ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከቀደሙት መሐከል ስሟ ይነሳል። የክላራ አመቤት አስናቀች ወርቁ። አስናቀች እንዴት እንደሆነ ዘመን ሳይሰለጥን ቀድሞ ከተራመዱ ሴቶች መሐከል እንደሆነች ይነገርላታል። ይህች ሴት የመጀመሪያዋ ኢትዮጵያዊት ሴት ተዋናይትም ናት። በዳንስና ውዝዋዜም ቢሆን ስሟ ቀድሞ ይጠራል። ታዲያ የኖረችበት ዘመን ከመገናኛ ብዙሃን አይን ትንሽ ራቅ ያለ ነበር። እናም ብዙዎቹ ታሪኮቿና ስራዎቿ በበቂ ሁኔታ አልተዘገቡም። በህይወት ዘመኗ ማብቂያ ላይ ታዲያ የፎቶግራፍ ባለሙያዋ አቼል ሳሙኤል በድንገተኛ አጋጣሚ ከአስናቀች ወርቅ ጋር በመገናኘቷ ዘጋቢ ፊልሟን ልትሰራ ችላለች።
ሎስ አንጀለስ ነበርኩ ነው ከባለቤቴ ጋር እና አንድ ቀን ከሲዲዋን ባለቤቴ ይዞት ሲዲዋን ላጫውትሽ ብሎ ሮጦ ያስገባና ያጫውትሽ ሳሎን ቤት ነበር ማታ ነበር ሲለኝ ሚዲ 2 3 4 አመት ያለሁ ትዝታ መጣብኝ። እንዴ ምን ነው ስለዚህ ድሩት የብላክ ኤንድ ዋይት ክራራን እንዳ እ ክራራና ጋራ ምናምን ሆኖ ካውንት ጫውታ ልብሷን አብሻቀልሷን ለብሳ ፊቷን እንደዚህ በቃ የምታረገው ነገር ነበራት እና ስትጫወቱ ያንን ክራክ በጣም የሚሰማኝ ትንሽ ሆኖ የተሰማኝ ስለኝ እች ሴትዮ ማን ናት? እንግዲህ ተይሽ 2 3 4 አመት ከዛ በላይ 4 አመት በላይ አልሆነ ወደድኳት የዛን ሰዓት እና ያኔ የወደድኳት አሁን ስሰማ እንደገና ያችን ስሰማት ከወር በኋላ ኢትዮጵያ እንሄዳለን። እራት እየበላን ከጓደኞቻችን ጋር ሬዲዮ ሬስቶራንት ያጫውታታል። ሬዲዮ ይሁን አላውቅም ብቻ ያጫውታታል እንሰማለን። ውይ አስናቀች ትችላለች ትወዳት እኮ ስል እንዴ አለች እኮ ብለው እናስታውቅሽ ይሉኛል እዛ ያለው አብረን ይበላቸው ሰዎች። አዎ አስታውቁ አለች እንዴ ዛቻ ወዲያው ብርቱካንና ሙዝ ዳሻለሙ አጋ ናቸው ይዘው የሄዱት ቤቷ ትልቅ ሰው ናቸው ይህ በገና የሚጫወቱት እስታቸው ይዘው ይሄዳሉ ቤታ ቤቷ ብርቱካንና ሙዝ መስጠን ይሉኛል። በጣም ደስ ይል ነበረ። ስንገባ ደነገጥኩ። እንግዲህ ጭቅላት ይላለችው የዛች የትንሽ ልጅ ጭቅላት ያስናቀችው ቪዲዮ ነው የሚታይ የማስታወሰው። ስደነግጥ ፋ ስገባ አልኩኝ ሁለት ክፍል ምስኪ እንዴት አልጋ ላይ ሰውነቷ ሽንቅቅ ብሎ እጇ ታሳስሯል። ሩመቶይድ አርትራይተስ የሚባል ነበረ የያዛት እንደ ቁርጥማት ነው እና በጣም ኤክስትሪም ሲሆን በጣም ይይዝሻል እና ይዟታል። ግራታ ጥቋል እጇታ ጥቋል እና እንግዲህ ማስተው ያችን ሲዲዮ ነው እንግዲህ ማጂን ያችን ቆንጆዬ ነው ማስተው ስመጣ ደነገጥኩኝ። ከዛ ላይ ቁጭ አለ ተባለን ቁጭ አለን። አስናቀች ያልኩኝ ጨበጥኳት እንዴት ነሽ አልኳት። ይህ ድንጋጤ የሚገርምሽ ነገር 2 ደቂቃ 3 ደቂቃ ማለት ነው ጨዋታ መጣ። እሺ ግን ጨዋታ ከመጀመር በፊት ምን አልኳት ፊልምሽን መስራት ፈልጋለሁ አልኳት። ስም አለች ዝም ጨዋታ ተቀጠለ። 2 ሰዓት ቆየን እስኪ ተከፈተ። የድሮ ታሪክ መዋል ተጀመረ። እንግዲህ ይተዋወቃሉ ትልቅ ሰዎች ናቸው እንግዲህ እነሱ እዛ እዛ እያሉ ሳቅ መጣ ጨዋታ መጣ ደስ ይላል መቼም አነጋገራቸው። ከዛ በኋላ 2 ሰዓት በኋላ መሽቷል አሁን መቼ አለች።
በዚህ መሰል አጋጣሚ ድንገት የተጀመረው የአስናቀች ወርቁ ዘጋቢ ፊልም ለመጠናቀቅ 4 አመታትን ፈጅቷል። ታዲያ ለሬቼል አስናቀች አንድ ዘጋቢ ፊልም ላይ ታሪኳ መሰረት ያለበት አንጋፋ ሴት ብቻም አይደለችም። የአስናቀች ህይወት መንገድ ሬቼል የራሷን ህይወት መስመር እንድትገመግም እንዲሁም እንድትቀይር አድርጓታል።
የሴት ነጻነት የሴትን ፍላጎት የቶች ስንባል ሁል ጊዜ ማማር ቁንጅና ከዛም ደግሞ ገፋ ብሎ ሴቶች ቲያትር ውስጥ ያልገቡበት ሰዓት ላይ ገባቸው። ራሷን ሁና እኔ ሴት ነኝ እና እምነቷን ይዛ ከማንም አላንስም በማለት የገባች እና የዛን ዘመን በጣም ፋሽነብል ያደረገች ኮንፊደንስ የሞላች እርግጠኝነትን ይዛ የተራመደች ሴት ናት እና ክራውን ይዛ ስትጫወት ታይበታለች። ነገሮችን 2 3 አመት እያለሁ ነው የሚያዩት። አወቅኩት የግዴታ ማውራትም አልነበረብኝም እሷን ለማወቅ እኔ ፐርሳይ ሊደርሽ ምን እንደሆነ ለዲያ አስናቀች ይሄንን ነገር ስትናገር እኔ ውስጤ እንደጠይቃ ተበቀ እኔ ኢትዮጵያ ውስጥ መልሼ እንድመጣ አስናቀች ለኔ ትልቅ ሰባ ሰኛለች እሷ ልውደድ አገሬ እንድወድ ካልቸሩን እንድወድ ስነ ጥበቡን እንድወድ እሷን ጋር ተመልሼ ስመጣና እሷን ማንነቷን ስጠይቅ እኔ ማንነቴ እንድጠይቃ ተበቀ
አስናቀች ወርቁ በቀደሙት ወንድ ቲያትር ባለሙያዎች ወደ ቲያትር ቤት እንድትመጣና እንደውን ከተጋበዘች በኋላ የሚሰጧትን ገጸ ባህሪዎች አሳምሮ በመጫወት በውዝዋዜና ለየት ያሉ ዘመናዊ ልብሶችን አሰፍቶ በመልበስ እንዲሁም ሐስዋንና ፍቅሯን በግልጽ ፊት ለፊት በመናገር ለየት ባለ ስብዕናዋ ትታወቃለች። ከዚህ ሁሉ በተጨማሪ ግን አስናቀች ከክራሯ ጋር ባላት ቁርኝትና እንደ ኢየሩሳሌምን በመሳሰሉ ዘፈኖቿ ነጥራ ትወጣለች።
ክራር ውስጥ ስናገር በስሙኔ ነው የገዛሁት እና ክራሯ ለእሷ ምንድን ነው መሰለሽ ፊሊንጓን የምትናገርበት ነው። ኢሞሽኗን፣ ሀዘኗን ወይ ፍቅር ሲይዛት ወይ አንድ ነገር ከልቧ ማውጣት ስትፈልግ እና ክራሯን ይዛ ቁጭ ብላ ቤቷ ገብታ እና የዛን ሰዓት ስጠይቂ አባ ባልደረቦቿን ስጠይቂ በቃ ኦልሞስት ለነሱ ደህና ነው። ምክንያቱም ክራሯን ያዘች ማለት በቃ አንድ ነገር ሊፈጠር ነው። አንድ ነገር ፍቅር ይዟታል ወይም ሙድ አንድ ነገር ነው አንድ ሰው ጋር ተጣልታለች ወይ ነገር። ስለዚህ ዳሳት የሚወጣው ማጂክ ደስ የሚለው ፍጥረት የምትፈጥራቸው ነገሮች አሪፍ ነው በማለት ሰው ሁሉ ስብስብ ይላል።
አስናቀች ወርቁ በኖረችበት ዘመን ላይ ብቻ ሳይሆን ካለፈችም በኋላ እንደተወደደች ያለች በስራዋ ህያው ስትሆን በዘጋቢው ፊልም ላይ በሰጠችው ቃል እሷና የዘመን ኩዮቿ ህይወታቸው በኪነ ጥበብ ፍቅር የተነደፈ ከንዘብ ይልቅም በህዝብ ፍቅርና ክብር የታጀበ እንደነበር ገልጻለች።
ተዝናናን፣ አበድን፣ ከነፍ ወደድን፣ ተወደድን። ከዚህ በኋላ ምን ይመጣል? ይሄው መጣይ ና አይቆጨኝ።
ያሳቀች ወርቁ ታሪክ ላይ የሚያጠነጥነው አስኒ የተሰኘው ዘጋቢ ፊልም ቪሚዮ በተሰኘው መተግበሪያ ላይ መከራየት የሚቻልበት አማራጭ ቀርቧል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምጽ ናዶ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ኢትዮ ቴሌኮም በ66 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያ ማዕከላት 140 ሺህ የሚሆኑ ተማሪዎችን ተጠቃሚ እንደሚያደርጉ ገልጿል። በተለያዩ ከተሞች ውስጥ የተቋቋሙት እነዚህ ማዕከላት ስለሚሰጡት ተጨማሪ እገዛ ይበልጥ መረዳት ታዲያ ገብረ ሚካኤል ገብረ መድህን ወደ አንድ ትምህርት ቤት ጎራ ብሏል።
በኢትዮጵያ ምንን አዳሪ ሁለተኛ ደረጃ ትምህርት ቤት በተከፈተው የዲጂታል መማር ማዕከል ውስጥ ካገኘናቸው ተማሪዎች አንዷ የሆነችው መና ተስፋዬ ፕሮጀክቱ ያመጣውን ጥቅም እንዴት ትገልጻለች?
ብዙ ነገሮችን መስራት እንድንችል ሀገራችንን ይጠቅሙ፣ ትምህርታችንን ይጠቅሙ፣ አካባቢያችን ላይ የምናያቸውን ትንሽ ፕሮብሌሞች መፍታት የሚችሉ ነገሮችን እንሰራ አድርገን ዲጂታል በሆነ ነገር ታግዘን ትምህርታችንን እንድናስገኝ ስለሚረዳ ትልቅ አስተዋጽኦ።
ሌላኛዋ ተጠቃሚ ማዓዛ አበባ በበኩሏ የዲጂታል ማዕከሉ ተማሪዎችን ለቴክኖሎጂ የበለጠ ቅርብ እንደሚያደርጋቸውና የፈጠራ ችሎታቸውን ለማሳደግ እንደሚያግዛቸው ትናገራለች።
ተማሪዎች እንደምሆናችን መጠን የተለያዩ ነገሮችን ክሬት ማድረግ እንፈልጋለን። ለተለያዩ ነገሮች ማወቅ እንፈልጋለን። በአሁኑ ሰዓት በጣም ቴክኖሎጂ እየተስፋፋበት ያለበት ጊዜ ነው። ስለዚህ ራሳችንን ከቴክኖሎጂ ጋር ለማስኬት ትልቅ የሆነ ጥቅም አላቸው ማለት ነው።
የኢቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር የሆኑት አማኑኤል እንደሻው የዲጂታል ማዕከሉ ተማሪዎች ተፍግዚያቸውን በአግባቡ የሚጠቀሙበትና ለትምህርት አጋዥ የሆኑ ተጨማሪ መረጃዎችን የሚያገኙበት እንደሆነ ይናገራሉ።
በተጨማሪ ሰዓት ልጆች ከትምህርታቸው ውጪ በማታ አገልግሎትም እና ከ10 ሰዓት በኋላ ደግሞ እስከ የሚፈልጉት ሰዓት ድረስ ልጆች የሚሰጣቸውን አሳይመንቶች፣ የሚሰጣቸውን የትምህርት አይነቶች፣ የሚሰጣቸውን አዳዲስ ኮዶችና አዳዲስ ፕሮግራሞች መስራት ሲፈልጉ ቴክኖሎጂን ተጠቅሞ መስራት እንዲችሉ የሚያደርጋቸው ነገር ነው።
ኢትዮ ቴሌኮም እነዚህን ዲጂታል የመማሪያ ማዕከላት ለማቋቋም ከ45 ሚሊዮን ብር በላይ ወጪ ያደረገ ሲሆን ሁሉም አስፈላጊ የሆኑ መገልገያዎችና ቁሳቁሶች እንደተሟሉላቸው የኢትዮ ቴሌኮም የኮሙኒኬሽን ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ተናግረዋል።
የተለያዩ ፋሲሊቲዎች አሏቸው፣ ኮምፒውተሮች፣ ፕሪንተሮች፣ ለዛ ደግሞ መጠቀም ይችላሉ ደግሞ የሚያስፈልጉ ወንበርና ጠረጴዛዎች። በዋነኛነት ደግሞ ለእያንዳንዱ ሴንተር ደግሞ 11 ሜጋቢት ፐር ሰከንድ የሆነ ፊክስድ ብሮድባንድ ኢንተርኔት አላቸው ማለት ነው።
በዲጂታል ማዕከሉ ባለው ፈጣንና ያልተገደበ የኢንተርኔት አገልግሎት በመጠቀም ለትምህርት አጋዥ የሆኑ መረጃዎችን ለመፈለግና ተጨማሪ ኦንላይን መጽሐፍትን ማንበብ እንደሚችሉ ተማሪዎቹ ይገልጻሉ።
ላይብረሪ ውስጥ መጽሐፍ ይኖራሉ፣ ነገር ግን ሁሉም እኛ የምንፈልጋቸው መጽሐፎች እዛ ውስጥ ላይገኙ ይችላሉ። ኢንተርናሽናል የሆኑ የተለያዩ መጽሐፎችን ለማግኘት እንጠቀምበታለን። አስተማሪዎች ክላስ ውስጥ ከሚሰጡ በተጨማሪ ወይም ከሀገራችን ካሪኩለም በተጨማሪ ማወቅ የምንፈልጋቸው ነገሮች ተጨማሪ ነገሮችን ለማግኘት መጽሐፎችን በቀላሉ አክሰስ ለሚሆኑና ማንበብ ይችላል። አስተማሪዎችም ከተለያዩ ከኦንላይን በኦንላይን በመታገዝ የተለያዩ ነገሮችን ጨማምረው ይሰጣሉ። እኛ ቤት በዛልክ በጣም እየጨመረ ይዳል ማለት ነው። አስተማሪዎቻችን በነጻነት የሆነ አክሰስ እንዳለን ስለሚያውቁ እንደዚህ አይነት መጽሐፍን በመብለው ፈር ያደርጉልናል። የመማር ማስተማር ሂደቱን ይበልጥ አክቲቭ ያደርጋል።
በትምህርት ቤቶች ዲጂታል የመማሪያ ማዕከላትን ማቋቋም ተቋሙ ሀገራዊ ኃላፊነቱን ለመወጣት ከሚያከናውናቸው ፕሮጀክቶች አንዱ እንደሆነ የሚገልጹት አቶ ሳይ ውብሸት የፕሮጀክቱ ዓላማም ተማሪዎችን ለዲጂታል ዓለሙ ማዘጋጀትና መረጃ አቅርቦት እንዲያገኙ ማስቻል ነው ብለዋል።
ተማሪዎቻችን በእነኚህ ማዕከላት ውስጥ በመገኘት የኢንፎርሜሽን አክሰስ እንዲኖራቸው ፕላስ ይሄንን ኢኒሼቲቭ ስንወስድ የዲጂታል ዲቫይድ ደግሞ በዲጂታሉ ዓለም ላይ ያለውን ልዩነት ክፍተት ከማጥበብ አንጻር ተማሪዎቻችን የመረጃ አቅርቦት እንዲያገኙ ማስቻል ነው ትልቁ ዓላማ። ይሄ መረጃ ተማሪዎቻችን ከሌሎች ዓለማት ጋር ዓለም ወደ ሌላ ዓለም ተማሪዎች ወይም ደግሞ በሌላው ኮንቲኔንት ላይ ያሉ ተማሪዎች የሚያገኙአቸው መረጃዎች በቅርበት ማግኘት እንዲችሉ በሚማሩባቸው ሰብጀክቶች ዙሪያ በተለያዩ ተሞክሮን በሚፈልጉ ነገሮች ላይ የቢዝነስ አይዲያዎች ላይ የፈጠራ ስራዎች ላይ የበለጠ ተነሳሽነት ኖሯቸው የሚፈልጉትን መረጃ አግኝተው መስራት መሻሻል መለወጥ እንዲችሉ ማስቻል ነው የሚሆነው ማለት ነው።
የዲጂታል ማዕከላቱ ተማሪዎች በዲጂታል ቴክኖሎጂ የተደገፈ ትምህርት እንዲያገኙ ከማገዛቸውም በላይ በትምህርት ቤቶች ያለውን የኮምፒውተር እጥረት በመቅረፍ ለተማሪዎች ተግባር ተኮር የሆነ ትምህርት ለመስጠትና ፕሮግራሞችንም ለመፍጠር እንደሚያስችሉ ይታመናል።
እንደምታውቀው አዳዲስ ቴክኖሎጂ ያለ ነው ብዙ ነገር መፍጠር እንችል አይምሮችናል ዲጂታል ቴክኖሎጂ እንደዚህ ቴክኖሎጂ በቀለብን ቁጥር ደግሞ ብዙ ነገሮችን መፍጠር እንችላለን፣ ብዙ ነገሮችን መስራት እንችላለን። ተማሪዎችም ያላቸውን ፍላጎት ለማውጣት እድሉን አላገኙም። አሁን ግን እንደዚህ አይነት አክሰስ በሚኖርበት ጊዜ ቅርብ ነው፣ ፍላጎቱ ካላቸው መስራት ይችላሉ። ስለዚህ በዚህ ረገድ በጣም ይጠቅማል። እነዚህን ተጠቅመን የተለያዩ አፖችን ክሬት ለማድረግ ሊሆን ይችላል፣ የተለያዩ ቪዲዮዎችን ለማየት። እነዚህ ኮምፒውተሮች ለተማሪዎች በጣም ትልቅ ፋይዳ አላቸው ማለት ነው።
በሚፈልጉት የእውቀት ዘርፍ እንዲሰማሩ ያደርጋቸዋል። ለምሳሌ በአርቲፊሻል ኢንተለጀንስ ሊሆን ይችላል፣ በፕሮግራሚንግ ሊሆን ይችላል፣ በኮዲንግ ሊሆን ይችላል። የተለያዩ ኮዶችን ሶርስ ኮዶችን እየተጠቀሙ ከኢንተርኔት ላይ በመተጋገዝ መጽሐፎችን በማውረድ ፕሮግራሞችን መስራት እንዲችሉ ይሄ ላይብረሪ ይጠቅማል ማለት ነው።
ኢትዮ ቴሌኮም የትምህርት ዘርፉን በቴክኖሎጂ ለማገዝ ወደፊትም የተለያዩ ስራዎችን ለማከናወን እቅድ እንዳለው አቶ መሳይ ውብሸት ተናግረዋል።
አሁን መነሻችን ነው፣ ህልማችን በጣም ሰፊ ነው። በነገራችን ላይ እንዳልኩ የስማርት ለርኒንግ ሴንተር ለማድረግ ነው ፕላናችን እዛውታ ላይ እና የኤክስፓንሽን ስራዎች በቀጣይነት ፕላን እያደረግን በጀት እያደረግን የምንሰራባቸው ነው የሚሆነው። እውቀትን ማግኘት መካፈል የሚችሉባቸውን ሁኔታዎች እናመቻቻለን። ፕላስ ደግሞ ተጨማሪ ለዚህ ያንን ሊያግዙ የሚችሉ የኢቡኮችን ሪሶርሶችን አብዘን እናደርጋለን። ከዛ ደግሞ ይሄንንም ደግሞ ስማርት ክላስሩም ሊያግዙ የሚችሉ የቨርቹዋሊ ተማሪዎች እኩል ሆነው ከሌሎች ዓለም ጋር የሚፈልጓቸውን እውቀቶች መካፈል የሚችሉ ሪሞት የሚሰጡ የትምህርት ፕላትፎርሞችንም የትምህርት መስጫ ፕላትፎርሞችንም አብሮ የያዘ እንዲሆን አድርገን ለማስፋት ነው እንግዲህ ፕላን እያደረግን ያለ ነው።
ኢትዮ ቴሌኮም የዲጂታል መማሪያ ማዕከላት ከከፈተላቸው 66 ትምህርት ቤቶች መካከል 18ቱ በአዲስ አበባ ሲሆኑ 48ቱ ደግሞ በተለያዩ ክልሎች ይገኛሉ። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የዩናይትድ ስቴትስ ፌደራል መንግስት የፍትህ መረጃ ቢሮ ባለፈው አመት እንደ አውሮፓውያን አቆጣጠር 2011 ያወጣው ሪፖርት እንደሚያመለክተው በተደጋጋሚ ወንጀል በመፈጸም እየተፈረደባቸው እስር ቤት የሚገቡ ሰዎች ቁጥር ከ2005 ዓ.ም ወዲህ እየቀነሰ መጥቷል። የኢርፋን ኢህሳን ዘገባ ቆንጅታዬ እንደምትከተለው ታቀርባለች።
ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር እንዲህ ሲል ያስረዳል።
በጆርጂያ እስር ቤት ብዙ ጊዜ ቆይተህ ከወጣ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው።
ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በመህፃሩ ኢማን በተባለ ድርጅት አማካይነት እርዳታ አገኘ። የድርጅት ነጮች ያልሆኑ የተገፉ ማህበረሰቦችን ኑሮ ለማሻሻል የሚሰራ ነው። አላማው ትርፍ ማግኘት ያልሆነው የድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ.ም ኢሊኖይ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሱል ሳብሪ እንዲህ ሲሉ ያስረዳሉ።
So we provide the green reentry program as a hub and a base to connect those who are coming home after
the green reentry program አችን የምናደርገው እስር ቤት ቆይተው የሚወጡ ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸውን መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የሥራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው።
ኢማን በአረብኛ ሃይማኖት እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመሳት ላይ ነው። የኢማን ምክትል ሥራ አስኪያጅ ማንሱር ሳብሪ እንደገና
ሰላም አለይኩም ወልከም ቱ ዘ ግሪን ሪኤንትሪ ቪሌጅ ሂር አት ኢማን
አሰላም አለይኩም ወደ ኢማን ግሪን ሪኤንትሪ መንደር እንኳን በደህና መጣችሁ።
በእስር ላይ ቆይተው የሚወጡ ሰዎች በእነዚህ ባረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት it takes a village to raise a child ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነ በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ ይፈጥርላቸዋል። ኢማን ከሶስት አመታት በፊት አንድ አሮጌ የመኖሪያ ህንጻ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከወህኒ ቤት ለሚወጡ ሰዎች አዘጋጅቷል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ።
Totally gutted out. Everything was pulled out of here all the way down to just the bare studs and then rebuilt.
ሙሉ ፈርሶ ነው የተሰራው። የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዳይን ወጥቶለት ተገንብቷል።
አስር የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሳባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል።
ኢማም open the door for me.
ካፒና ፌ ካሜራ ድምጽ ዋሽንግተን ዲሲ ዘለ ተጠናቀቀ። የምሰናበቱ ኤደን ገረሞኔ ተናደሩ።